ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ጾም ዛሬ ለጀመራችሁ ምዕመናን እንኳን አደረሳችሁ። አቶ ዓለሙ አጋን ወይም መጋቤ ስብሐት ዓለሙ አጋን ይዘናል ለምሽቱ። ሌሎችም በርካታ ዘገባዎችና ቅንብሮችም አሉን።
በ19 በ22 በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን።
እሁድ ነሐሴ 1 2008 ዓመተ ምህረት።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጽዮን ግርማና ሰለሞን አባተንን ምሽቱን አብረናችሁ የምንቆየው። በመጀመሪያ ወደ ዜናው እንግባም። ኦሮሚያ ውስጥ በተካሄዱ ግጭቶች በትናንትናና በዛሬ መካከል 36 ሰው ተገድሏል ሲሉ የኦሮሞ ፌዴራሊስት ኮንግረስ መሪ አስታውቀዋል። በሌላ በኩል ደግሞ በባህር ዳር በተካሄደው የተቃውሞ ሰልፍ በአማራ ክልል ከተማ 27 ሰው መገደሉንና 50 ሰዎች መቁሰላቸውን ቪኦኤ ያነጋግራቸው የአይን እማኞች ተናግረዋል። በአካባቢው ለብዙ ዓመታት ሲንቀሳቀስ የቆየው የመላ ኢትዮጵያ አንድነት ድርጅት መንግሥት የኃይል እርምጃ መውሰድ እንዲያቆም አሳስቧል። የተገደሉት ቁጥር 7 መሆኑን የገለጹት የአማራ ክልላዊ መንግሥት ቃል አቀባይ ለጠፋው ሕይወትና ለደረሰው ጉዳት ተጠያቂዎቹ የውጭና የውስጥ ጸረ ሰላም ኃይሎች ናቸው ብለዋል። እስክንድር ፍሬው ዘገባ አለው ከአዲስ አበባ።
የአማራ ክልል ርዕሰ ከተማ በሆነችው ባህር ዳር ነዋሪ የሆኑ የአይን እማኝ ለአሜሪካ ድምፅ እንዳስረዱት በዛሬው ሰልፍ 20 ሰዎች ተገለዋል፣ 50 የሚሆኑ ቆስለዋል።
ያስቁትን ያሁን ከዛም በእርግጠኝነት ሆነ ተያዘው 20 ሰው።
20 ሰው ምን ሆነ?
ሞቷል ፕሬዚዳንት ነው ማለት ነው። 20 ሰው ነው።
ምንድን ነው እርግጠኛ ያደረጋችሁ? ምንድን ነው
እርግጠኛ ያደረግነው? እኛ የሞቱትን ፎቶቸውን ይዞ መታወቂያቸው ዞ የስልጤን ሀገር ሰዎች ምታሙ የተባለ ወጣቱ በሙሉ እዛ ላይ ሆኖ እነዚህ ቦታ ላይ ሞቱ። አሁን ደብረ ማርቆስ አካባቢ ሞቱን መጥተው የሞቱ ልጆች አሉ። ከጎንደር የመጥመጠ የሞቱ ልጆች አሉ። ከአዲስ ዘመን እንዲሁም ምስራቻ ተገኛል። መታወቂያ የሌላቸው ምንም መረጃ የሌላቸው ማለት ነው።
የአይን እማኙ እንዳብራሩት ዛሬ በባህር ዳር ከተማ የተካሄደው ሰልፍ ቁጥሩ ከፍተኛ የሆነ ሕዝብ የተሳተፈበት ነው። ቁጥሩን እንዲገምቱልኝ ጠይቄያቸውም በሕይወቴ እንደዚህ አይነት የተቃውሞ ሰልፈኛ ቁጥር አይቼ አላውቅም ብለዋል። ለዚህ ምክንያቱም ከአጎራባች ወረዳዎችና ከሌሎችም አካባቢዎች የመጡ ተሳታፊዎች መቀላቀላቸው እንደሆነ ገልጸዋል። ከጠዋቱ 12 ሰዓት እስከ 4 ሰዓት በመስቀል አደባባይ የተለያዩ መፈክሮችን ሲያሰማ መቆየቱን አመልክተዋል። ሰልፈኛው ከጎንደር የመጡ ሰልፈኞች ወደ ባህር ዳር እንዳይገቡ ተከልክለዋል የሚል መረጃ መሰራጨቱ ግን ሰልፈኛው መስቀል አደባባይ ለቆ ኮበል ወደ ተሰኘው ስፍራ ማምራቱን ጠቅሰዋል። ኮበል ከፍተኛ የመንግስት ባለስልጣናት ቆይታ የሚያደርጉበት እንደሆነም አስታውሰዋል። በዚያ ስፍራ ከደረሰው ሰልፈኛ መሃል አንድ ታዳጊ በጥይት መመታቱም ያሳዛኙ ሁኔታ መጀመሪያ መሆኑን አብራርተዋል።
ሰላም ሲደን የነበረው መጨረሻ ላይ ግን የህፃኑ ልጅ ወደዛ ሄዶ አዴላ ነገር እንዳለው ሲል ከየት በኩል ለተተኮሰ ፊት አልታወቀም። መጀመሪያ ላይ ሲመጣው ከየት እንደተመሳ ያልተፈልታወቅ ሚሆን ተመተው ልጁን ለማንሳት ስሩ ቀጠለ። ከዛ በኋላ ሰው ወደ ድርጅቱ ነው ሳስፎ የገባው። ከዛ በኋላ ዛካይ ፍቅር አላስቻለም። በጣም ከባድ የነበረው አይደለም ሰው ቀርቦ የተለያየ ነገር ቀርጠ ለማድረግ ቀርቶ የዘነበዛ አካባቢ ያለውን ነገር ለማየት በጣም ከባድ የነበረው።
በዛሬው የባህር ዳር ሰልፍ 20 ሰዎች ስለመገደላቸው መረጃ እንዳገኘ የጠቀሰው የመላው ኢትዮጵያ አንድነት ድርጅት መያድ መንግስትን ተጠያቂ አድርጓል። የኃይል እርምጃ ከመውሰድ እንዲቆጠብም አሳስቧል። የፓርቲው ምክትል ፕሬዝዳንት ሙልጌታ አበበ ይህንኑ ነው የተናገሩት።
አሁን እየተወሰደ ያለው እርምጃ እጅግ በጣም የሚያሳዝን ነው። መያድም አጥብቆ የሚያወግዘውም ነገር ነው። መወሰድ የለበትም የኃይል እርምጃ። ይህ አይነት እርምጃዎች የህዝብ ጥያቄ የህዝብ የማንነትን ጥያቄ መልስ መስጠት በጠረጴዛ ዙሪያ በህጋዊ መንገድ ማነጋገርና ህዝቡን ማሳመን እንጂ እየተወሰደ ያለው የኃይል እርምጃ በቂ ምንድን ነው መፍትሄ የሚሆን አይደለም። በዚህ መንገድ የሚቀጥል ከሆነ ሀገሪቱ ወዳልተጠበቀ ሁኔታ ነው እያመራች የምትሄደውና አጥብቀን ነው የምናወግዘው የኃይል እርምጃውን።
የአማራ ብሔራዊ ክልላዊ መንግስት ግን ለጠፋው ህይወት ተጠያቂውን ያደራጁ ኃይሎች መሆናቸውን አስታውቋል። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምጽ ናገሩ ይጥፍቃሲዎቹ ሰላማዊ ሁኔታን በመጥበጥና ህገ መንግስትን በመርገጥ ህገ መንግስታዊ ስርዓትን በኃይል ለመጣል የሚደረጉ ናቸው ብለዋል። የነዚህ እንቅስቃሴዎች ባለቤትም በውስጥም በውጭም ያሉ ኃይሎች እንደሆኑ ተናግረዋል። የሰው ህይወት የጠፋውም መንግስት ሀገሪቱን የመጠበቅና ህግን የማስከበር ስራውን ሲሰራ ነው ባይ ናቸው።
ፈንጂን የታጠቁ እና ቦምብን የወረወሩ ከሰፈኛው ጋር ተሳታፊ የነበሩ ወገኖች ነበሩ። በዚህም የፖሊስ ኃይሎች ላይም የቦምብ ጥቃት ተፈጽሟል። የቀድሞ የጦር ጉዳተኞች ማቋቋሚያ ተቋም ነበረ። እዛ ተቋም ላይ እንደዚሁ ቦምብ ተጥሎ ከነሱ ሁለት ወገኖች በትጥቅ ትግሉ ወቅት የነበሩ በማህበር ተደራጅተው ሲሰሩ የነበሩና እነዚህ ተቋማት ይመሩት በአመራሮች ይመሩት የነበረ ተቋም ተመቷል። በዛውም ሂደት የሁለት ሰዎች አካል ጎድሏል። በዛውም ባሻገር ሆቴሎች እና ባንክ እንደዚሁ ተቋማት ተመተዋል። እነዚህ በሆኑበት ሁኔታ እንግዲህ መጨረሻ በሰላም መጠናቀቅ ሲገባው ወደ መጨረሻው ላይ ጥቃት የፖሊስ ኃይሉ ላይ እና ተቋማት ላይ ጥቃት መፈጸም ሲጀመር ህግ የማስከበር ስራ ተሰርቷል።
የሞቱት ሰዎች ቁጥር 7 መሆኑን የገለጹት የአማራ ክልል ቃል አቀባይ ሁኔታው አሳዛኝ መሆኑን ገልጸዋል። ዛሬ በሰሜን ጎንደር አልፋ ወረዳ ሻውራ ከተማ በተካሄደ ተመሳሳይ የተቃውሞ ሰልፍ አንድ ሰው መገደሉን ሁለት ደግሞ መቁሰላቸውን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። ከጠዋት ጀምሮ የተካሄደው የተቃውሞ ሰልፍ በኃይል እርምጃ የተበተነውና ጉዳትም የደረሰው ከቀኑ 9 ሰዓት ላይ መሆኑንም ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌላ በኩል ግን ሰማያዊ ፓርቲ ዛሬ እዚያው ባህር ዳር ላይ ለማካሄድ ጠርቶት የነበረውን ሰልፍ መሰረዙን ትናንት ዘግበን የነበረ ሲሆን በሰልፉ ላይ ተገኝቻለሁ ካሉ የባህር ዳር ነዋሪዎች አንዱ የሆኑ ሰው ማምሻውን ከአዲሱ አበበ ጋር ባደረጉት ቃለ ምልልስ የፓርቲው መሪ መግለጫውን ለምን እንደሰጡ እንዳልገባቸው ተናግረዋል።
በጣም ነው እንደዚህ ይወጣል ብዬ በታሪክ አልጠበቅኩም የነበረ። ሊወጣ እንደሚችል እገምታለሁ። እያየሁት ነበረ መንፈሱን። አርብና ቅዳሜ በደንብ ተንቀሳቅሼ አይቼው ነበረ። ህዝቡ ባንዲራ ያዘጋጀ ነበረ። ባነር፣ ጥቅስ፣ ምን ይዞ መውጣት የሚገባውን ነገር እርስ በርሱ ኮሚቴ እያደራጀ ያለውን በሰላማዊ መንገድ ጀምሮ እስከ መጨረሻዋ በሰላማዊ መንገድ ለማጠናቀቅ የራሱን ኮሚቴ እየፈየመ እንቅስቃሴ እያደረገ ነበረ። እንዴት ከምን ተነስቶ አይካሄድም እንዳለ እኔ ራሱ ግራ ገብቶኛል።
ምናልባት
እናንተ ሚዲያ ሰምቼው ነበረ።
አዎ፣ መንግስት ከለከለን የሚል አዝማሚያ ነው፣ ከአቅም በላይ በሆነ ምክንያት ነው ያሉት። እና የእሳቸው አነጋገር ህዝቡን ከመውጣት አላገደውም ነው እርስዎ የሚሉኝ?
ህዝቡን እንዲያውም ገንፍሎ እንዲወጣ አድርጎታል ብዬ ነው ማስበው። ምክንያቱም እኔ በጥምቀትም በተለያዩ በዓላትም ባህር ዳርም ጎንደርም ብዙ ጊዜ እገኛለሁ። የጥምቀትም በዓል ውያቃለሁ። ጎንደርም ባህር ዳር እንደዚህ ህዝብ ወጥቶ አይቼ አላውቅም። እኔ ከዋናው መንገድ ውጭ ያሉ ቅያስ መንገዶች ሁሉ ሳይቀሩ ነው ጠቅላላ በህዝብ የፈጠቀላ።
ስንት ይሆናል ህዝቡ በእርስዎ ግምት?
በጣም ብዙ ነው። እኔ እንግዲህ 97 ምርጫ ላይም አዲስ አበባ ተገኝቼ አውቃለሁ። ጎንደሩንም አይቻለሁ። በጣም በቃ ባህር ዳር እኔ ሆኖ አይቼ አላውቅም። በጣም ብዙ ነው። ከመሀል ከተማ ፓፒረስ ድረስ ነው ከዳር እስከ ዳር የተጥለቀለቀው እና መተንፈሻ ቦታ እንኳን አልነበረም። ጠጠር የምጥልበት ቦታ የለም የነበረ አዲሱ። በቃ እንደዚህ ህዝብ እኮ አልገረም።
በጸጥታ አስከባሪዎች በኩል ምን እንቅስቃሴ ታይቷል?
አሁን ወደ መጨረሻ ላይ ያው ረብሻው ሲፈጠር ሰዎች ሙተዋል፣ ብዙ ሰዎች ቆስለዋል።
የሞተ ሰው እርሶ በእርግጥ አይተዋል?
አዎ አይቻለሁ፣ አንስቻለሁ።
ስንት ሰው?
ሰዎችንም ቁስላቸውን በጨርቅ እየቀደድን አስረንላቸዋል።
ስንት ሰው ሞተ?
እኔ ባይኔ ወደ 4 ሰው ሞቶ አይቻለሁኝ። ግን ቁስለኛው ብዙ ነው። በአምቡላንስ የጫነው በጣም ብዙ ነው። ወደ 20 ሰው በላይ ነው አምቡላንስ ውስጥ እኔ እንኳን ቁሜ የጫነው።
በምን ያህል እድሜ የሚገኙ ናቸው ሞቶ ያሏቸው ሰዎች?
ወጣቶች ናቸው። ወጣት ነው በብዛት ከ25 ዓመት እስከ 35 እንደዚህ ባለ ገደብ ውስጥ ነው።
ምን ፈጠረው ብጥብጡን ጠቡን?
የተፈጠረው ነገር እንግዲህ እንዴት መሰለህ፣ ያው ወጣቱ በሙሉ አረንጓዴ፣ ቢጫ፣ ቀይ ባንዲራ ነው የያዘው። መሀል ላይ ያለው የሰማያዊው መስመር ያለበትን ባንዲራ እሱን እያወረደ አረንጓዴ፣ ቢጫ፣ ቀይ ባንዲራ ስንሰቅል ነው ያለው።
መንግስት እውቅና የሰጠውን ባንዲራ ትታችሁ?
አዎ፣ ይህ ባንዲራ እኛን አይወክልም። የ666 የሰይጣን ምልክት ነው መሀል ላይ ያለው ምልክት።
እና ብጥብጡ ምን ፈጠረው? በምን ምክንያት ተነሳ አሉኝ?
ችግሩ እዛ አባይ ማዶ ስንደርስ ከጎንደር የመጣ ሀይል ነበረ። ባህር ዳር መግቢያ ጋር ሲደርሱ አባይ ማዶ ይባላል። ከዛ ወደዚህ አላሳልፋቸው አሉ። እዛው በር ላይ የነበረ ጥበቃ ሰው ጥይት ተኮሰና ሶስት ሰዎችን አቆሰለ። በዚህ ሰዓት
ያ ነው የቀሰቀሰው?
አዎ። ከዛ በኋላ በቃ ከቁጥጥር ውጭ ሆነ። ጓደኞቹ ሲወድቁበት አባላቶች የኛ ጓደኞች ሲወድቁ በቃው ይጠብቃቸው የነበሩ መኪኖች ነበሩ፣ ምን ነበሩ የያዘ በሳት ማንቃጠር ጀመር።
መኪኖች ተቃጠሉ?
አንድ መኪና ተቃጥሏል።
የግለሰብ መኪና ነው?
ታርጋውን አላየሁትም፣ ቁሞ ነው ያየሁት። ገልባጭ መኪና ነው።
ህዝቡ በስንት ሰዓት ተበተነ? በኋላ አቶ አብራ
በቃ አሁን ነው እንግዲህ ሁሉም ሰው የዝናቡ መጣ። ከዛ በኋላ መበታተን ሲጀምር ልዩ ኃይሉ ምኑም በየቦታው ጥይት መተኮስ ሆነ።
ባለስልጣናት ነበሩ እዛ በስፍራው
ምክር ቤቱ ጋር? አዎ። መስኮት ከፍተው እናያቸው ነበረ። መለየት አልቻልንም፣ ግን ከላይ ከፎቁ ላይ ምናልባት ሰልፉ አለ ተብሎ ስለታሰበ የገቡ ይመስለኛል።
ሰልፈኛውን ለማነጋገር ወይም ጥያቄ ለመመለስ የሞከረ ባለስልጣን ነበር?
ምንም ሙከራ ምንም አላደረጉም ምንም።
ይህ በእንዲህ እንዳለም የሰማያዊ ፓርቲ ምክትል ሊቀመንበር መሆናቸውን ገልጸውለት ወደ ነበሩት ወደ አቶ ነገሰ ተፈረደኝ አዲሱ ዛሬም ማምሻውን ደውሎ ነበር። ባህር ዳር ሰልፍ የወጣው ሰው ቁጥር ከጎንደሩም ሳይበልጥ እንደማይቀር ገልጸውለታል።
ሰልፉ ያው ህዝቡ አካሂዷል። አሁን ከባህር ዳር ሆስፒታል በደረሰኝ መረጃ መሰረት 6 ሰው ሞቷል፣ 2 ሰው ደግሞ ክሪቲካል ነው የሚል አንድ ዶክተር መረጃ አድርሶኛል።
በጽኑ የታመሙ ማለት ነው?
60 ሰው ደግሞ በቁስለኝነት የተለያዩ ሆስፒታሎች እና ክሊኒኮች ውስጥ ገብቷል።
ትናንትና እርስዎ የሰጡን ግን ተሰርዘዋል የሚል ነበረ። ከአቅም በላይ ነው እንደውም ቃሉ። ከአቅም በላይ ምን ማለት ነው?
ልዩነቱ ምንድን ነው? እሱ ፓርቲው የጠራው ነው። እሱን አንፈቅድም ስላለ የባህር ዳር ምክር ቤት መዘጋጃ ቤቱ በፓርቲ ደረጃ ትተናል። ህዝቡ ግን አንተውም ብሎ ራሱ በህዝባዊነቱ ወጥቷል። ፓርቲው ይህን ስብሰባ አልመራውም።
ትላንት ግን ህዝቡ በፈቃዱ ይወጣል፣ እኛ በፓርቲ ደረጃ ሰርዘናል አይደለም ያሉት፣ ቀርቷል ነው ያሉት።
ፓርቲው ሰማያዊ ፓርቲ የጠራው ሰላማዊ ሰልፍ ቀርቷል ነው ያልነው። ለምንድን ነው የቀረው? የባህር ዳር መዘጋጃ ቤት ምንም አይነት ፍቃድ አልሰጥም ብሎ በአዋጅ በቴሌቪዥን በመሳሰሉት ስለተናገረ ነው። ከዛ በኋላ ማካሄድ ስለማይቻል ተቋርጧል የሚል ነው በፓርቲው ደረጃ።
እናንተ ግን አቶ ነገሰ ከመንግስት በሉ ፈቅደናል ተሰለፉ የሚል ደብዳቤ ትጠብቁ ነበር እንዴ?
ያው ከዛ ውጭ ማካሄድ አይቻልም እኮ አሁን ባለው ነገር እንጂ በአዋጁማ ቢሆን ማሳወቅ ብቻ በቂ። ቀርቷል ብለን ማወጃችን በሌላ መልኩ ለሚፈጠሩ የተለያዩ ችግሮች የፓርቲው አባላትና አመራሮች ሙሉ በሙሉ ተሰብስበው ይህን ፓርቲ መምራት ትተው እስር ቤት እንዳይገቡ ከሴፍቲ ያታያል።
እርስዎ ለአሜሪካ ድምጽ የሰጡት መግለጫ ከስንት የፓርቲው አባላት ጋር ተነጋግራችሁ ነው? የጠቅላላ ውሳኔ ነው ወይንስ የተወሰኑ አባላት ውሳኔ ነው? ይሄ
የፓርቲው አቋም ነው። ፓርቲው ስራ አስፈጻሚ አስቸኳይ ስብሰባ አድርጎ ከባህር ዳርም ያሉትን አስተባባሪዎች ቃል ተቀብለን ከዚህም ያሉትን ቃል ተቀብለን ወሰን።
እግዚአብሔር ይስጥልኝ አቶ ነገሰ። እንግዲህ እዛ ያለውን ሁኔታ እርስዎም ገልጠውልኛል። የሰውን ብዛት ያውቃሉ? በነገሩ ላይ ዛሬ የወጣውን ብዙ ነው ይባላል።
በጣም ብዙ ነው። በጣም ብዙ ነው።
በቁጥር መግለጽ ይቻላል?
ቁጥሩን ማወቅ ያስቸግራል፣ ግን በጣም ብዙ ነው። ከጎንደሩ ይበልጣል እንጂ አይተናነስም።
በሌላ በኩል ደግሞ ቀደም ሲል በመግቢያው ላይ እንደገለጽኩት ኦሮሚያ ውስጥ በተካሄዱ ግጭቶች ትናንትናና ዛሬ 36 ሰው መገደሉን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። እነዚህኑ የግጭቶችና የክልሉን እንቅስቃሴ አስመልክቶ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ማምሻውን ከጽዮን ግርማ ጋር አጭር ቃለ ምልልስ አካሂደው ነበረ። ስለ ክልሉ አጠቃላይ ሁኔታ በማብራራት ይጀምራሉ።
አሁን ያለው ሁኔታ ሰላማዊ ነው የምንለው ቦታም የለም። ሁሉም ቦታ ችግር አለ። ሰዎች ሞተዋል፣ ታስረዋል። አሁን በሚደርሱን ሪፖርቶች አንዳንድ ቦታ የሰው ሕይወትም ያለፈበት ቦታ አለ። የቁጥሩ ጉዳይ እንግዲህ ሊጋነን ይችል ወይም ያንስ ሊሆን ይችላል እና በአይን እንግዲህ ያላየ ነው እና በሪፖርት መልክ የሚቀርብ ስለሆነ ከእያንዳንዱ ዞን የሚደርሰን ችግር እንዳለ ነው። ሰው ይታሰራል። ለቀብር ለመሄድም አስቸጋሪ ሆኖብናል። ቤት መከልከልም አለ። የተገደለውን ሰው ለመቅበርም ተቸግረናል የሚሉ ከቀብር መልስም ራሱ ህዝብ ከፍተኛ ጫና እንደሚደረግበት ነው የሚገለጸው።
አቶ ሙላቱ እንግዲህ በትናንትናና በዛሬ ዕለት የምን ያህል ሰው ህይወት እንደጠፋ መረጃ አላችሁ?
ለምሳሌ አይል ደምቢዶሎ አካባቢ 2 ሰው እንደሞተ ነው የደረሰን። ሌሎች አሉ ነው የሚባለው። እንደዚሁ ምዕራብ ወለጋ መንዲ ላይ 2 ሰው አርፈዋል። አዲስ አበባ 2 ሰዎች በትናንትናው ዕለት እንደቆሰሉ ነው። ብዙ ሰዎች አሁን ጠፍተዋል። የት እንዳሉም አይታወቅም። ታስሯል ነው የሚባለው። ቤተሰቦች ሁሉ እየፈለጉ ነው። ቁጥራቸው ምን ያህል እንደሆነ ለመግለጽ አስቸጋሪ ሆነ ነው ያለው። ወሊሶ ላይ አንድ ሰው ሞቷል፣ አንድ ቆስሏል። በትላንትና ሁለት በደረሰ ሪፖርት እንደሚሉን ሙገር ላይ አንድ ሰው ሞቷል፣ ስድስት ሰዎች ቆስሏል። ነቀምት ላይ ብዙ ነው የሚባለው፣ ነገር ግን የሞተው ሰው ወደ 11 ነው የሚሉን። በእርግጥ የደረሰን 4 ሰው ነው። አምቦ ላይ ሞተ የተባለው 2 ሰው ነው፣ የቆሰሉት ሰዎች 5 ናቸው። ወደ ሐረርጌ ጭሮ አካባቢ የቆሰሉት ሰዎች 2 ናቸው። እዛ አካባቢ ታስረው ከነበሩት 21 ሰዎች ውስጥ አንድ ሰው እስር ቤት ሞቷል። 20ዎቹ በአድማ ላይ ያሉ ነው የሚባለው። ምግብ አንበላም የሚባል ነገር አለ። ይሄ የደረሰኝ ኢንፎርሜሽን ነው። ኤርና ላይ 4 ሰዎች ሞቷል። ሜሶ ላይ 6 ሰዎች ቆስሏል። ብዙ ሰዎች ታስሯል። እንግዲህ እዚህ ሁሉም ቦታ ሀሮማያ ላይ ዛሬ አስከሬናቸው ተገኝተዋል ተብሎ አሁን የሚነገረኝ 12 ሰዎች ሞቶ አስከሬናቸው ሜዳ ላይ ነው የተገኘ ነው የሚሉኝ። መሰላ ላይ 2 ሰዎች ሞተዋል። በዴሳ ላይ 2 ሰዎች ቆስሏል። አሰቦት ላይ 1 ሰው ቆስሏል ነው የሚሉኝ። እና በየቦታው የዚህ አይነት እንግዲህ ኮምፓይል አላደረግንም እስካሁን እና እየደረሱን ስለሆነ አጣርተን ለወደፊት ይሄ በሪፖርት መልክ የምናዘጋጅ ሊሆን ይችላል።
አቶ ሙላቱ እንግዲህ እርስዎ የነገሩኝ ቁጥሮቹን ለመደመር እየሞከርኩ ነበር እና እስካሁን ድረስ በነገሩኝ ቁጥር መሰረት ወደ 36 ሰው ነው ህይወት ያለፈው የሚያሳየኝ።
አዎ፣ ከዛም ሊበልጥ ይችላል። አሁን አንዳንድ ሚዲያ ሶሻል ሚዲያዎች ላይ ይተላለፍ የነበረው ወደ 50 ሰው ነው የሚባለው። እንግዲህ እኔ ከሌሎች አሁን በሚደርሱኝ ሪፖርት መሰረት ነው አሁን እንትን ያደረግኩት። ስለዚህ ገና አጣርተን የት ቦታ ምን ያህል እንደሆነ አሁን ሲሳክንና ሁኔታዎች ስረጋጉ እንትን እናደርጋለን እያለ ነው ያለ ነው።
እርስዎ ከሚደርሶት ሪፖርት ላይ እነዚህ ሰዎች ማንነታቸው፣ ስማቸው፣ አድራሻቸው ይታወቃል ወይስ ቁጥሩ ብቻ ነው የሚነገሩት?
ቁጥር ብቻ ነው አሁን የደረሰን። ምክንያቱም ሰው እንደተመታ ወደ አሁኑ መታወቂያ ሁሉ ይቀማል ለሚሉኝ፣ አሁን እንደሚነግሩኝ ከሆነ ማንነቱንም ለመግለጽ አይቻልም እና ስለዚህ ወደ አሁኑ መታወቂያ ስለሚወሰድበት እከሌ ይሄ ነው ይሄ ነው ብሎ ለመለየት ነገሩ እንግዲህ ኦልሞስት ይሄ ግጭት ነው። ሁሉም ሰው ራሱን ከእንትናው ለማውጣት ጥረት በሚያደርግበት ጊዜ ነው እንግዲህ ይሄ ትክክለኛ ነው ብለን የምንገምተው። አሁን ቀብሩ ሲፈጸም በየቦታው በሚደርሰን ሪፖርት መሰረት ነው አጠቃለን እንትን የምናደርገው። ግን መረጋጋት ስለሌለ ሁሉም ቦታ አስቸጋሪ ስለሆነ መዛወርም አስቸጋሪ ስለሆነ፣ ለምሳሌ ግንቢ ውስጥ አሁን ዛሬ አንድ ሰው ሞቷል። ለቀብር ግንቢን አልነገርኩሽም፣ ለቀብር ለመውጣትም ችግር ነበረብን ነው ያሉኝ። እና የዚህ አይነት ሁኔታ ነው ያለው። ሰዎች መዛወር አስቸጋሪ የሆነበት ነው ኦሮሚያ ውስጥ። እና ስለዚህ ጸጥታው በከፍተኛ ደረጃ የወታደሮች ኃይል ተሰማርቷል ጸጥታን ለማስከበር። ደምቢዶሎ ላይ አሁን መንቀሳቀስ አይቻልም ነው። ከተማ ውስጥ መዘዋወር አስቸጋሪ የሆነ ጉዳይ ነው።
ጠቅላይ ሚኒስትር ኃይለማርያም ደሳለኝም ወጥተው ህዝቡ በማይታወቅ ሰልፍ ማን እንደጠራው በማይታወቅ ሰልፍ እንዳይወጣ የሚል ማስጠንቀቂያ ሰጥተው ነበር እና አሁን እንደሚታየው እንግዲህ ከዚህ በኋላ ነው ሰው ህዝቡ ወጥቶ የሰው ህይወት የጠፋው።
ክቡር ጠቅላይ ሚኒስትሩ እና የኦሮሚያ ክቡር የኦሮሚያ ፕሬዚዳንቱም ራሳቸው ይሄንን አማካሪዎቻቸው ቢሆን ሊገነዘቡት የሚገባው ከአሁን በፊት ሰላማዊ ሰልፍ ሲጠየቅ በሰላም መንገድ ሲጠየቅ ቢሮክራሲውን ጥሶ መውጣት አልተቻለም። በየቦታው ችግሮች ነበሩ፣ ማፈን ነበር። በተፈለገው አይነት ህዝብ ወጥቶ በሚፈልገው አይነት የራሱን መብት ሊጠቀምበት የሰላማዊ ሰልፍን እንትን ሊያደርግ አልቻለም። ይህንን ልቦናቸውም ያውቃል። በየቦታው አፈና ነው ያለው። እንዲህ አይነቱን ነገር እኔ አገር የሚያስተዳድሩ ሰዎች ይሄን ማፈኑ እንደዚህ አይነቱን ፕሬሽር መፍጠሩ ለአገሪቷም ለሰዎቹም ለወደፊትም ስልጣን ላይ ላሉትም ሰዎች ጠቃሚ አይደለም ነው የምለው። ይሄ የሚፈሰው ደም ሊያሳስባቸው ይገባል። ይሄ የህዝብ ግጭት ከሁሉም ሰው በላይ ከሁሉም በላይ ሊሰማቸው ይገባል።
ይህ በእንዲህ እንዳለ ጽዮን ወደ ምዕራብ ሐረርጌ፣ ወደ ምስራቅ ኦሮሚያና ወደ ባሌ ደውላ ስለየአካባቢው ሁኔታ የጭሮ የደምቢዶሎና የዶዶላ ነዋሪዎችን አነጋግራ ነበር። ሁሉም ማንነታቸውን መግለጽ አልፈለጉም። እንዲህ ብለዋል።
እኔ ጭሮ ነኝ። ምስራቅ ምዕራብ ሐረርጌ ጭሮ። እንደምታወቀው ትላንትና ሰላማዊ ሰልፍ ነው ህዝቡ የወጣው። የአንድ ቦታ ወይም የተወሰኑ ቦታዎች ብቻ ሳይሆኑ በስፋት ነው እንደ ሀገሪቱ የተወጣው በኦሮሚያ ውስጥ። በዛ ምክንያት ትላንትና እንደ የትኛውም ቦታ በዚህም ከተማ ማለትም በጭሮ ሰላማዊ ሰልፍ ተደርጓል እና በተለያየ በአካባቢዎች ባሉት ከተማዎች የወረዳ ከተማዎች ላይም ተደርጓል። በዛ ምክንያት ሰልፉን እንትን ለማስተጓገል በቅድሚያ ሰው በየቤቱ እየሄዱ ሰዎችን ሲይዙ ነበር። በዛሬው ዕለት ደግሞ ከዛ የተጠረጠሯቸውን ሰዎች በየቤቱና የመንገዱ እየሄዱ እየተያዘ ነው ያለው ነገር። ሰልፉ ላይ ሰልፉን ለመበተን የተመታ ሰውም አለ። በጎርቶም ሆስፒታል ውስጥ አሁን በብዛት አሁን ከአካባቢው በአምቡላንስ ወደ ጭሮ ሆስፒታል የዞን ከተማም ስለሆነ ለሪፈር ወደዚህ የተላኩት ቁጥራቸው መለየት አይቻልም። የታሰረም ሰው እንደዛው በርካታ ነው። ገና ነገ ሰልፍ ይጀመራል ተብሎ ከተቀመጠ ቀን ጀምሮ በዛሬ ቀን ሶስተኛ ቀኑ ነው። ባጃጅ የለም። ሰው መንቀሳቀስ ከቤቱ ራሱ መውጣትና እንትን መግባት በጣም እንትን እያሉ ነው። እሱም አሁን ደግሞ በየቤቱ እየሄዱ አንዳንድ ሰዎችንም ከቤት ይዘው እየሄዱ ነው። ስለዚህ ያለው ነገር በጣም አስቸጋሪ ነገር ነው።
ቄለም ወለጋ ዞን ደምቢዶሎ ትናንትና ሰላማዊ ሰልፍ የወጡት ልጅ ወጣቶች ማለት ነው። አሁን በእያንዳንዱ የፈለጉት የገረፉት መከላከያ ሰራዊት ማለት ነው። ጫካ ውስጥ ነው ያሉት በብዛት ደግሞ ሸሽቶች ማለት ነው። አንዳንዶች ድርጊታቸውን ሲያዩ ማለት ነው በቃ ያስፈራ። ስለዛ እንትን ወደ ጫካ ገብቶት እዛ እያዋሉ በጣም በቃ ግርፊት ምናምን በጣም እየገረፉት እኮ ነው። ቁጥር አለም እኮ የተገረፈ ሰው ማለት ነው። በብዛት እየተገረፈ ነው። አሁን በቃ ወጣት ብቻ ነው እንትን ሽማግሌዎች አሁን እነሱን አልነኩም። ወጣት ብቻ ለምን ወጣ ከአንተ ትናንትና አይተንናል እዛ ሰልፍ ውስጥ ነህ አንተ ለምን ወጣት ምናምን ብሎት እየጠየቀኝ ማለት ነው። የአንድ ጓደኛ የራሱ ማለት ነው ከዩኒቨርሲቲ የመጣ ማለት ነው። ቤቱ ቤታቸው ፊት ለፊት ቁጭ ብሎ እያለ ማለት ነው። ከዛ መከላከያ በዛ መንገድ እያለፉት እሱም ሲያዩ ያዙና በቃ በዱላ ምናምን ጀመሩት። ግርፍ እሱ ላይ ነው ጀመሩት። እንዳውም
ዶዶላ ለውሳ አሁን ከዶዶላ ወስቻለሁ። መኪና ውስጥ ነኝ። ምዕራብ አርሲ ብቻ ሳይሆን ኦሮሚያ ውስጥ ያለው ሁሉ ትናንትና ሰላማዊ ሰልፍ ነበር። ሰላማዊ ሰልፍ ላይ ህዝቡ እንዳለ ወጥቶ ነበር። ስፔሻሊ ምዕራብ አርሲ ወደ ዶዶላ አካባቢ ገደባሳሳ አዳባ ላይ በዚያን ሰዓት ህዝቡ ያለውን በመፈክር እና በባንዲራ ብቻ ነው የወጣ። ምንም በእጁ ያልያዘ ህዝብ ነበር። የመንግስት ኃይል አጋቢ ሳይቀር በኦራል በመኪና በየቱም በሁሉም ነገር ህዝብ ላይ ሲተኩስ ነበር። ህዝቡ ሳይበተን ሰላም ሰልፍ ሲያደርግ ነበር። ስለዚህ ከዚያ በቃ የእነሱ በመኪና እና በጦር መኪና ሲንጃበቡ ነበር። ባህላቸው እያዩት አንዳንድ ልጆች ተመቶ ነበር። አራት ልጆች በዛ ሰዓት ተመቶ ሆስፒታል የገቡት አሉ። እዚያ ተመቶ የሞቱት አሉ። አሁን ዶዶላ ላይ የሞተ አራት ሰው ደርሷል። ዛሬ እንዲሁም የባሴ ነበር። የሞቱ ሰዎቹ ሲያከብሩ ነበር። እዛ ላይ መፈክር ነበር። የባንዲራ እዛ ላይ ተክሎ ነበር። ህዝብ እንደውም አሁን እኛ ቀብሬን ብቻ አንገባም፣ አንድ ላይ እንሞታለን፣ እኛ ሌላ ሰው የለንም፣ እኛ ያለነው ራሳችን ብቻ ነው። ስለዚህ አሁንም እኛ ሰው ቀብሬን ሳይሆን መንግስት አለን ብለው በባዶ እጅ ወጥን፣ ሰላማዊ ሰልፍ ተገደን አንቀርም፣ አሁንም እስከ ነጻነት እንቀጥላለን ባይ ናቸው። ኢንተርኔት የትኛውም ኢንተርኔት እስካሁን የለም። ዋትሳፕ የለም፣ ኤፍቢ የለም፣ ኢሞ የለም። አንድ ነገር ህዝብ እንደውም ትንሽ ስልክ ይደዋወላል እንጂ ሶሻል ሚዲያ እንዳለ የለም። ሀገሪቱ በወታደርና በጠመንጃ እየተዳደረችን በግልጽ እና በግልጽ እየታየ ነው።
ይህ በእንዲህ እንዳለ ሰሞኑን ውጥረት ውስጥ የሰነበተችው ጎንደር ሁኔታ ምን ይመስላል ስትል ጽዮን ወደ ጎንደር ደውላ አቶ ሸፈቀ አደመ የሚባሉ ሰው አነጋግራ ነበር።
አመሰግናለሁ። ዘኑ አሁን ዛሬ የጎንደር ውሎ ያው ከመከላከያ ሰራዊት አንጠላቀቆችም በብዛት መከላከያ ሰራዊት በታርጋ በሌለባት መኪና ለቅድመ ትራንስፎርሜሽን ማስረከያ ጉዞራ የሚውል መኪና በሚል መኪና እየዞሩ በመከላከያ መሰረት ጭኖ ነው ፒያሳ 18 ጀማራኪ እስካዘበ እየሄዱ እየዞሩ ያሉት። እንደዚህ ያደረጉ ህዝቡን ስጋት ውስጥ ከተውታል። ሰው እስካሁን አልተንቀሳቀሰም፣ ስራ አይሰራም። አንዳንድ አካባቢም በእግራቸው መከላከያዎች እየዞሩ ድንጋይ አንሳ ለበለዚያ ደስ ካላልካቸው እየመቱ ምናምን እንደዚህ አይነት ሁኔታዎች ነው ያሉት። ኔትወርክም ከነበረው ማለት ኢንተርኔሽን ከሚዘጋ ቆይቷል። ሆኖም ግን ከኮኔክሽን የባሰ ደግሞ አሁን ሂሳብ መጠየቅና ካርድ መብላት የማይቻልበት ወረድ ሂሳብ ባላንስ ጨርሰበት ሞባይልን ሳደውል ሳይደወልበት ስትልችል ምንም ሂሳብ መጠየቅም ሆነ መሙላት በማይቻልበት ኔትወርክ ነው አሁን የምንገኙ። በዚህም በተመሳሳይ በወረቃ በኩል ባለው ያልታወቀን ምክንያት እዚህ ጎንደር በጣም ጭንቀት ሲያን ቀን ያለ ነው። ጎንደር ውስጥ እንዲሁም ሸዋዳቦ በፒያሳ አዘዘ ብልኮን ጨምሮ አዘዘ ወደ ሶስት ሰዎች ተሰብረዋል። የፒያሳው እንዲሁ የብልኮ የእንትኖች ሙተዋል አልሞቱም ይባላል። ሆስፒታል ነው ተኝተዋሉት። እስካሁን ቤተሰባቸው ጎንፎ ቁጭ አካባቢ የሚገኙ ነዋሪዎች ሁለት ቀብረናል እያሉ ነው። እንዲሁም ያልተቀበሩ ሰዎች ሆስፒታል ላይ በከፍተኛ ጉዳት እንትን ያሉ ሰዎችም አሉ። በየአካባቢ ስለሆነ እንደዚህ አይነት ልንገናኝ አልቻልንም።
በሌላ በኩል ደግሞ ጠገዴ ውስጥ ቅራቅር ከተማም ዛሬ ሰልፍ ተደርጎ እንደነበር አንድ የከተማይቱ ነዋሪ ገልጸውልናል። ማምሻውን ብዙ ሰው መውጣቱንና ሰልፉ በሰላም መጠናቀቁን ማንነታቸው እንዳይገለጽ ድምጻቸውም እንዲለወጥ ወይም የራሳቸው ድምጽ እንዳይሰማ የጠየቁ የቅራቅር ከተማ ነዋሪ አመልክተዋል። እኚሁ የጠገዴ ነዋሪ ከቅራቅር ውጪ በአርማጭሆ ውስጥም በአካባቢዋ በመንግስት የጸጥታና የመከላከያ ኃይሎችና በነዋሪዎች መካከል የበረታ ግጭት ወይም ውጥረት መኖሩን ጠቁመዋል። ይሁን እንጂ የነዋሪውን መረጃ ከሶስተኛ ወገን እስከ አሁን ማረጋገጥ አልቻልንም። ይህ በእንዲህ እንዳለ በመጨረሻዎቹ ሰዓታት ወይም በዛሬው ከሰዓት በኋላ ብዙ ጥረት አድርገን ነበር ከመንግስት ያሉ መግለጫዎችን ምላሾችን ለማግኘት። ወደ አማራ ክልልም ደውለን ነበር። እስካሁን ድረስ መግለጫ በመስጠት ሲተባበሩ የቆዩትን የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁንንም ብዙ ሙከራ አድርገን ማግኘት አልቻልንም። ለማንኛውም ከመንግስት የተሰጡ መግለጫዎችም ሌላ ተጨማሪ ሁኔታዎችም እንዳሉ መለስካቸው አመሃና እስክንድር ፍሬው አዲስ አበባ ላይ ሁኔታዎችን እየተከታተሉ ነው ያሉት፣ መስመር ላይ ናቸው አሁን ያሉት። መለስካቸው፣ እስክንድር እንደምን አመሻችሁ አላችሁ?
እንደምን አመሻችሁ ሰለሞን።
እግዚአብሔር ይመስገን ደህና ናችሁ። እስቲ ከእስክንድር ልጀምርና ምንድን ነው ያለው ሁኔታ?
እንግዲህ አሁን ቀደም ሲል የጠቀስካቸው የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ቀደም ሲል ምላሽ ሰጥተውኝ ነበረ። በእርግጥ ጉዞ ላይ እንዳሉ በአጋጣሚ ባገኙት ፋታ እንደሆነ ቃለ ምልሱን የሰጡኝ ነግረውኛል። ወደ ባህር ዳር ገና እየሄዱ ነበረ። እናም እሳቸው እንዳሉት የዛሬው በተለይ ባህር ዳር የተካሄደውን ሰልፍ አስመልክተው እንደተናገሩት፣ ቀደም ሲልም በዘገባው እንደተገለጸው እንቅስቃሴዎቹ አሁን ዛሬ የነበሩት እንቅስቃሴዎች ማለት ነው ሰላማዊ ሁኔታን በመበጥበጥና ህገ መንግስትን በመርገጥ ህገ መንግስታዊ ስርዓትን በኃይል ለመጣል የሚደረጉ ናቸው ብለዋል። የእነዚህ እንቅስቃሴዎች ባለቤትም በውስጥም በውጭም ያሉ ኃይሎች ናቸው ሲሉ ነው የተናገሩት። የሰው ህይወት የጠፋውም መንግስት ሀገሪቱን የመጠበቅና ህገ መንግስቱን የማስከበር ስራውን ሲሰራ ነው ባይ ናቸው። የሞቱትን ሰዎች ቁጥር በተመለከተም የአይን እማኞች እስከ 20 ቢያደርሱትም እሳቸው ግን 7 ናቸው፣ ይሄም ቢሆን ግን አሳዛኝ ነው ብለዋል። እንግዲህ ሰለሞን፣ በመንግስትና በተቃዋሚዎች እየተሰጡ ያሉ መረጃዎች እነዚህ ሰልፎች በተመለከተ የተለያዩ ናቸው። ለምሳሌ በዛሬው ዕለት የመላው ኢትዮጵያ አንድነት ድርጅት በአካባቢው ለረጅም ዓመታት ሲንቀሳቀስ የቆየ ፓርቲ ነው። የዚህ ፓርቲ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ሲናገሩ ለተወሰደው የኃይል እርምጃም ለጠፋውም ህይወት ተጠያቂው መንግስት ነው ብለዋል። መንግስት እነዚህን የኃይል እርምጃዎች እንዲያቆምም ጥሪ አቅርበዋል። እናም በዚህ መንገድ የተለያየ አቋም ነው እያንጸባረቁ ያሉት መንግስትና ተቃዋሚዎች።
መንግስት የውጭና የሀገር ውስጥ ኃይሎች ናቸው ሲል እነማን እንደሆኑ በግልጽ የተናገሩት ነገር አለ ባለስልጣኖቹ?
እንግዲህ የሀገር ውስጥና የውጭ ኃይሎች ናቸው ሲል መንግስት በግልጽ የተናገረው ነገር የለም። ነገር ግን ሰሞኑን የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ባወጣው መግለጫ የሰልፉን ተሳታፊዎች ሲገልጽ ከቅርብም ከሩቅም ባሉ የውጭ ጠላቶች አስተባባሪነት በማህበራዊ ሚዲያ የሚመራ የሀገር ውስጥ የነውጥ ኃይል ሲል ነው ሰልፉን የገለጠው። ተቃዋሚዎች ግን ከዚህ ተቃራኒ የሆነ አቋም ነው የሚያንጸባረቁት። ሰለሞን ሰሞኑን እንደቆየው እነሱ የሚሉት በማንም ይጠራ ሰልፉ ማንም ይጥራው የህዝብ ብሶትና ጥያቄ እስከተንጸባረቀባቸው ድረስ እነዚህ ሰልፎች እንደሚደግፉ ነው ተቃዋሚዎች ሲገልጹ የቆዩት። በትናንትናው ዕለትም የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንኑ አንጸባርቀዋል። የሌሎች የተቃዋሚ ፓርቲዎች አመራሮችም ይህንኑ አቋም ነው ሲያንጸባርቁ የቆዩት። ነገር ግን በሀገር ውስጥ የጠቀሱት የተቃዋሚ ፓርቲ አለ። በተለይ ዛሬ ባህር ዳር የተካሄደውን ስብሰባ በተመለከተ ሰልፍ በተመለከተ እዚህ ላይ መለስካቸው ቢያክልበት ይመረጣል።
እሺ መለስካቸው።
እኔ እስከማውቀው ድረስ ትላንትና የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ ከዚህ በፊት የጠየቁት ሰልፍ ነበረ። በባህር ዳር ከተማ ለማካሄድ አቅዶ ፓርቲው ሰልፍ ለማድረግ ጥያቄ አቅርቦ ነበር። ነገር ግን የከተማ አስተዳደር እውቅና ስላልሰጠው ሰርዘናል ብለው ተናግረው ነበር ትላንትና። ይሁንና አሁን እንደምሰማው ከሆነ ደግሞ ይሄ እዚህ በቴሌቪዥን እንደማየው ከሆነ በሰማያዊ ፓርቲ የጠራው በባህር ዳር የጠራው ሰልፍ ዛሬ ተካሄደ ሲል በጽሁፍ አይቻለሁ። ይሁንና ሰማያዊ ፓርቲ ይህን ሰልፍ እንዳላዘጋጀ እንዳልመራ ትናንትና ተናግሯል ማለት ነው ድረስ አውቃለሁ።
እሺ፣ ለማንኛውም ጠቅለል ለማድረግ ያህል የኦሮሞ ፌዴራሊስት ኮንግረስም ዛሬ በሰጠው መግለጫ ለቪኦኤ በተለያዩ የኦሮሚያ አካባቢዎች ትናንትናና ዛሬ 36 ሰው መገደሉን በተፈጠሩት ግጭቶች ተናግሯል። በሌላ በኩል በባህር ዳር የተቃውሞ ሰልፍ 7 ሰው መሞቱን፣ 60 መቁሰላቸውና በሞትና በሕይወት መካከል የሚገኙ ያሏቸው ደግሞ 2 እንዳሉ የፓርቲው የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ ማምሻውን ነግረውናል። የፓርቲያቸው የውጭ ግንኙነት ኃላፊ አቶ አበበ አካሉ መታሰራቸውን፣ ምስራቅ ጎጃም ውስጥ በተለይ ሸንዲ ላይ በርካታ አባሎቻቸው መታሰራቸውን፣ ደሴ ላይ ፓርቲው ህዝባዊ ስብሰባ አድርጎ ብዙ ሰው መገኘቱንና ለዚህ ስብሰባ ቅስቀሳ ያደረጉ 12 ሰዎች መታሰራቸውንና ዛሬ መለቀቃቸውን ገልጸዋል። እንግዲህ ሁኔታዎችን እየተከታተልን እናቀርባለን። የተከበራችሁ አድማጮች መለስካቸውና እስክንድርም አመሰግናለሁኝ። በነገው ምሽት ትንሽ ዘርዘር ያሉ ማብራሪያዎችን የመንግስትንና የሌሎችም አካላትን ምላሽ ይዛችሁ ትመጣላችሁ ብለን እንጠብቃለን። እናመሰግናለን። ደህና ምሽት።
መልካም ምሽት ሰለሞን።
መልካም ምሽት። የተከበራችሁ አድማጮች ለዜና የያዝነው ጊዜ አሁን ተጠናቋል። ወደ መደበኛው የእሁድ ምሽት ዝግጅት እናልፋለን። ከምሽቱ 3:33 ሆኗል አዲስ አበባ ላይ። መልካም ቆይታ እስከ ምሽቱ 4:00። ሰሎሞን አባተና ጽዮን ግርማንን አብረናችሁ ምንቆየው
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 1 2008 ዓ.ም ምሽት ፕሮግራም ነው። የክርስትና ምእመናን ከዛሬ አንስቶ ለመጪዎቹ 2 ሳምንታት ጾምና ጸሎት ላይ ናቸው። ፍልሰታ ለማርያም እንኳን አደረሳችሁ የተከበራችሁ ምእመናን። የሰላምና የጥሞና የበጎ ጸሎት ሳምንታት እንዲሆን እንመኛለን። ጾሙን ምክንያት በማድረግም ለዛሬ የበገና ወግ ይዘንላችኋል። ባልደረቦቻችን ሰለሞን አባተና ንጉሴ አክሊሉ ከሙዚቃ መምህሩ መጋቤ ስብሐት አለም ዋጋ ጋር ቀደም ሲል አጠር ያለ ቆይታ አድርገው ነበር። ቀደም ሲል ያልሰማችሁት ውይይት እንሆ።
አቶ አለሙ አጋን ጋብዣለሁ፣ እንዲሁም የሙያ ባልደረባዬን ንጉሴ አክሊሉን ይዣለሁ። አቶ አለሙን እኛ ስንጠራ እንዲህ ነው አለኝ ንጉሴ።
መጋቤ ስብሐት ነው የምንላቸው እኛ።
መጋቤ ስብሐት አለሙ አጋ የሙዚቃ መምህርም ናቸው። በያሬድ የሙዚቃ ትምህርት ቤት አስተምረዋል። በተጨማሪም
በተለያየ ጊዜ በሀገር ውስጥም ከሀገር ውጭም እየተዘዋወሩ ስለ በገና በበገና አገልግሎት መስጠት ላይ ነው ያለሁት።
በገና ምንድን ነው ለመሆኑ?
በገና እንግዲህ ጥንታዊ የዜማ መሳሪያ ነው። እግዚአብሔርን ለማመስገኛ፣ ለመጸለያ፣ ለመመሰጫ የምንጠቀምበት ነው። ከጾም ጋራም የተያያዘው ያው ከመሳሪያው ባለአስር አውታር ከሆነው መሳሪያ የሚወጣው ድምፅ የሰውን መንፈስ መግዛት፣ ጸጥ እንዲሉ፣ በሀሳብ እንዲመሰጡ ስለሚያደርግ ይህ ደግሞ በዚህ በጾም ጊዜ የሚፈለግ ሁናቴ ስለሆነ ያው ለዛ ይረዳል በሚል ነው እንግዲህ በገና በተለይ በጾም ጊዜ የሚሰማው ማለት ነው።
በገና የኢትዮጵያ ባህላዊ የሙዚቃ መሳሪያ ነው ወይስ ከሌላው በገና ጋር ወይም በቅዱስ መጽሐፍ ከምናውቀው በገና ጋር ደግሞ በመላው የሙዚቃ ዓለም ውስጥ ከሚታወቀው ሃርፕ ከሚባለው መሳሪያ ጋር ግንኙነት አለው?
እንግዲህ ያተረጓገም ነው። ባተረጓገም ብለን ስንል ለምሳሌ በመጽሐፍ ቅዱስ ውስጥ ሃርፕ የሚለውም በአማርኛ በገና ብሎ ይተረጉመዋል እና ሁለት የተለያዩ መሳሪያዎች ናቸው። እኛ በገና ብለን የምንጠራው ባለ አስር አውታር ነው። ሃርፕ ተብሎ የሚጠራው ባለ 53 አውታር ነው። የበገናው አውታሮች ሁሉም ቁመታቸው እኩል ነው። ከላይ ወደ ታች በትክክል ይወርዳሉ። የሃርፕ ተብሎ የሚጠራው ደግሞ እስከ 53 አውታሮች ሆነው ሁሉም በኩል መጠን አይደሉም። ሃርፕ የሚባለውን በአንድ ጊዜ በሁለት እጅ መደርደር ሲቻል፣ በገና ብለን የምንለው ደግሞ በአንድ እጅ በተለይ በግራ እጅ በጣቶች ይደረደራል። ሲያስፈልግም መግረፊያ ተብሎ የሚጠራ አለ። በግርፍም ተደርጎ ይደረደራል እና ያው በቃል ትርጓሜ ነው እንጂ የተለያዩ መሳሪያዎች ናቸው።
ለምንድን ነው አስር ክሮች የሆኑት? በኢትዮጵያ የሙዚቃ አደራደር አምስት ወይም ስድስት ሲሆኑ ነው ብዙ ጊዜ የምናውቃቸው።
እንግዲህ አስር የሆኑት ያው በበገናው ታሪክ ያው አስርቱ ትእዛዛትን ለማስታወስ በማለት ነው።
ስለዚህ ከሃይማኖቱ ጋር የተቆራኘ ነው ማለት ነው በገና?
አዎ፣ በተለይ ከክርስትና እምነት ያው ከክርስትና እምነት ከመምጣቱ በፊትም ያው ከአምስት ሺህ 800 ዓመት በላይ የቆየ ያለ መሳሪያ ነው እና ከክርስትና እምነት በፊትም በኋላም ያለ መሳሪያ ነው። በክርስትና ጊዜ በብዛት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ስለምንጠቀምበት ነው።
የኢትዮጵያ ሊቃውንት ደግሞ እዚህ ላይ ልግባና ልክ መጋቤ ስብሐት እንዳሉት ነው። የኢትዮጵያ ሊቃውንት ደግሞ አስሩ አውታረ በገና ማለት የእመቤታችን ህዋሳት ምሳሌ ነው አድርገው እንደዛ ይጠቅሱታል።
አስሩ ህዋሳት ማለት የአካላችን ክፍሎች ማለት ናቸው።
የአካላችን ክፍሎች እንደማለት ነው እና በዛ ነው የሚመስሉት። እሱ ራሱን የቻለ እንግዲህ ሚስጥር አለው እና ዳዊትም ላይ ምን ይላል? ሰብህዎ በአውታር ወበእንዚራ፣ በመሰንቆና በበገና እግዚአብሔርን አመስግኑት ይላል እና እንደዚህ እያሉ ያፍታቱታል እና ሰፊ ነው ትርጉሙ።
አዎ፣ ያው ደግሞ እኔም ጨምር የበገናው ያው የተለያዩ ክፍሎች ከአውታሮቹም ሌላ ምስጢራዊ ወይንም መንፈሳዊ ስም አላቸው። ለምሳሌ ሁለት ቋሚ በአውታሮቹ ጎንና ጎን ያሉ ቋሚ ምሰሶች ብለን እንጠራቸዋሉ። እነኚህ ደግሞ በሊቃነ መላእክቱ በቅዱስ ሚካኤል እና በቅዱስ ገብርኤል ስም ይሰየማሉ። አሰያየማቸውም እነኚህ ሁለት ሊቃነ መላእክት በእግዚአብሔርና የእምነታችን መሰረት በሆነችው በእመቤታችን በቅድስት ድንግል ማርያም ጎን እንደሚቆሙበት ነው። ማለት ቀኝ ቅዱስ ሚካኤል በቀኝ በኩል ስለሚቆም ቀኝ ምሰሶ ቅዱስ ሚካኤል ምሰሶ ይባላል። ቅዱስ ገብርኤል በግራ በኩል ስለሚቆም በግራ በኩል ያለው ቅዱስ ገብርኤል ምሰሶ ተብሎ ይጠራል። እንደገና ወደ ላይ ከፍ ስንል አውታሮቹ የሚታሰሩበት አግድም የሆነ ጌጥ ያለበት እንጨት አለ። እሱ ደግሞ እግዚአብሔር አብ ተብሎ ይጠራል። ይህም እግዚአብሔር ከሁሉ በላይ መሆኑን ለማሳየት ነው። ወረድ ስንል ደግሞ የድምፅ ሳጥኑ አለ። ዋና የበገናው ክፍል ጥሩ ድምፅ እንዲወጣ የሚያደርግ ነው። ይህም ደግሞ በእመቤታችን በቅድስት ድንግል ማርያም ስም ተሰይሟል። እንደዚህ እያለ የተለያየ የበገና ስም ምስጢራዊ ወይም መንፈሳዊ የሆኑ ስሞች አሉት። እንደዚህ እነኚህ ስሞች ሊሰጡ የቻሉበት ምክንያት ያው በቅዱስ ዳዊት ምክንያት ነው። ቅዱስ ዳዊት በእግዚአብሔር የተመረጠ ልበ አምላክ ስለተባለ እግዚአብሔር በእሱ ልብ ስላደረ እሱ የሚደረድረው መሳሪያም የተቀደሰ ነው ተብሎ ስለሚቆጠር ነው።
አምላክ ሰው ሆነ ሰውም አምላክ ሆነ ብለው በበገና ነው ያመሰገኑት። እነዚህ አሁን ቅድም መጋቤ ስብሐት የዘረዘሯቸውና
ይሄ ስለ ኢየሱስ ክርስቶስ ለመናገር ነው።
አዎ።
ወደ ቃላት ውስጥ ይልምጣ። የበገና ቃላት ስውር ናቸው ብዙ ጊዜ። ለምንድን ነው እንደዚህ እንዲሆን የተፈለገው?
የበገና ቃሎች በሁለት ይከፈላሉ። አንደኛው እንደ ዜማዎች፣ ዜማዎችም በሁለት ይከፈላሉ። ዜማው አንደኛው ሰላምታ ተብሎ የሚጠራ ዋና የጸሎት የሆነና ይሄ የወል ግጥም የሆነ ያለው አይነት ሆኖ በመጽሐፍ ቅዱስና በኢትዮጵያ ኦርቶዶክስ ተዋሕዶ እምነት የሚሰጡ ትምህርቶች የሚተረኩበት ነው። በመጽሐፍ ቅዱስ ያሉት ታሪኮች ሁሉ በሙሉ በበገና ይዜማሉ። ይሄ ብዙ ክፍል ያለው ነው። በግጥም ሆኖ የወል ግጥም ብለን የምንጠራው ውስጠ ምስጢር ያልያዘ ነው። ሁለተኛው አይነት ደግሞ አጠር አጠር ያሉ ሆነው አዝማች ያላቸውና በአማርኛ ቅኔ፣ አማርኛ ቅኔ ስንል ሰምና ወርቅ ማለት ነው። ሰምና ወርቅ ስንል ደግሞ መንታ ምስጢር ወይም ደግሞ ከአንድ በላይ ትርጉም ያላቸውን ቃሎች የመጠቀም ሁናቴ ነው። ይህም የሆነበት ምክንያት ምንድን ነው? የዚህ ዓለምን ከንቱነት ለመግለጽ ፊት ለፊት ከመናገር መንታ ምስጢር ያላቸውን ቃሎች በመጠቀም ያ ሰው ሊገባው ይችላል በሚል የምንጠቀምባቸው አይነቶች ናቸው። የዚህኛው አይነት ደግሞ እጅግ በጣም ብዙ ናቸው።
ምናልባት የሚመቸዎት ከሆነ እንደው አንዳንድ ከሁለቱም አይነቶች ቢያሰሙልን፣ ትንሽ እንደው ቢያንጎራጉሩልን፣ ቢደረድሩልን መጋቤ ስብሐት።
እንደ አጋጣሚ አሁን በገናው የለም። በሰላምታው ከምንለው አይነት ለምሳሌ አባታችን የሚለው አባታችን በሰማያት ላይ ያለህ ተለይቶ ከሌላኛው አይነት ደግሞ ለምሳሌ መዲናና ዘለተኛ ወገና ከሚለው ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ብላኝ ያልኩ የሚል አይነት ማለት ነው።
ራሴን አሞኝ እያያችሁ ለምን ሰከረ ትላላችሁ? አሁን ማን ሰጠኝ ለኔ ጠጅ እንጀራ ሰጠኝ? አሁን ማን ሰጠኝ ለኔ ጠጅ እንጀራ ሰጠኝ? አባት ልጁን ረግሞት በጣም አጥብቆን ተጣልቶት ይታረቀዋል አሁንም ረግሞት አይቀር ይታረቀዋል አሁንም ረግሞት አይቀር። ከጎረቤቴ ብጣላን ሁሉን ለሷ አደላን ያለ ፈጣሪ አናለኝ ከሁሉ ባዳ ያለ ፈጣሪ አናለኝ ከሁሉ ባዳ መኳንንቶቹ ሰለጠኑ የጨገና ገር ለምን እኔም ፈራው የነነ ካብን በላይ እኔም ፈራው የነነ ካብን በላይ የቀድሞ ዘመን ስተት በጾም ቀን አሳ መብላት ያውን ዘመን ሰው አያውቅ መላ በጦም ሽሮ ነው ያውን ዘመን ሰው አያውቅ መላ በጦም ሽሮ የዛሬ ዘመን ሰው ትሁት ተዋራጅ ሆኗል ለፍጥረት ግን አይጠፋም አንዳንድ ኮራም ያለ ግን አይጠፋም አንዳንድ ኮራም ያለ አርባ ሁዳዴ መወደድ አክፍሎታል የግድ የሰው ሁሉን መጎጃው ለማማት የሰው ሁሉ መጎጃው ለማማት ያንስሚዝ ተሰየማሉን ቀሲስ በእንግሊዙን ጳጳስ እጁን ዘረጋ ለነጮቹ መስቀሉን ለጥቆቹ እጁን ዘረጋ ለነጮቹ መስቀሉን ለጥቆቹ የዛሬ ዘመን ልጆች እያሉ ነገር ላይታች እኖራለሁ ብል ባገሬ ምን ነው ሷደን እንዳው እኖራለሁ ብል ባገሬ ምን ነው ሷደን እንዳው
ስለ በገና ከመጋቤ ስብሐት ዓለሙ አጋና ከንጉሴ ጋር ብዙ ታሪክ ተጫውተናል። ጊዜያችን እየተገባደደ ነው መሰለኝ። ተውስማኝ ሀገሬ ይላሉ መጋቤ ስብሐት ዓለሙ አጋ።
ተውስማኝ ሀገሬ ታውሰማኝ ሀገሬ ሲከፋኝ ነው መኖሬ ታውሰማኝ ሀገሬ የገዳይ አጋዳይ ታውሰማኝ ሀገሬ ሆነ ከመለስ ታውሰማኝ ሀገሬ እልም ጠረግበል እስከ ወዲያው ድረስ ታውሰማኝ ሀገሬ እልም ጠረግበል እስከ ወዲያው ድረስ ታውሰማኝ ሀገሬ ለፍጥረቱ ሁሉ ታውሰማኝ ሀገሬ ባያል ቸረፍ ቸረ ታውሰማኝ ሀገሬ እኔስ በሀገሬ ብኖር ምን ቸገረ ታውሰማኝ ሀገሬ እኔስ በሀገሬ ብኖር ምን ቸገረ ታውሰማኝ ሀገሬ መካሪ የበዛ ታውሰማኝ ሀገሬ ቤት ስራ የምኖር ታውሰማኝ ሀገሬ
ሰሞኑን ዋሽንግተን ዲሲ ላይ የማንዴላ ዋሽንግተን የአፍሪካ ወጣት መሪዎች ጉባኤ ተካሂዷል። ለአራት ተከታታይ ቀናት ከተካሄደው ጉባኤ ሲዘግብልን የነበረው ሱራፊል ሽፈራው ዲጄ ፋትሱ የጋበዛችሁ አነሳሻላቸው ዝማሪዎች አሉ። ከዚሁ ጉባኤ ጋር እርሱ ያያያዛቸው ለሥራ አንቃቂ፣ ለውሳኔ ገፋፊ አንዱን እንሆ። ሁሉም ጥሩ ይሆናል በሚካኤል በላይነህ።
ረጅም ዓመታት አፍሪካን ያሰራት የስቃይ ሰንሰለት ዛሬ በእኔና እኔ ይበጠሳል። ነገ በጎ ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል።
አብረን ተጉዘናል። ሁሉም ጥሩ ይሆናል። አደባባይ መሃል ዓለም ላይ ቆመን ስንመለከት ሰይመናቻ እንዲያ ስንኮራ ስንታይ ለብቻ ግን ብዙ አለፈ ብዙም ተለወጠ መንገድ ላይ Oh, no, but you're not.
ክቡራትና ክቡራን አድማጮች የዛሬው የእሁድ መደበኛ ዝግጅታችን በተራዘመው የምሽቱ ከአማራ ክልልና ከኦሮሚያ ክልል ባገኘናቸው ዘገባዎች ምክንያት ሙሉ በሙሉ መሄድ አልቻለም እና አሁንም ዝግጅታችን እየተጠናቀቀ ነው። አጠር አጠር ያሉ ዘገባዎችን ላሰማችሁና እንሰነባበታለን። ሶማሊያ ምርጫ የምታካሄድበትን ቀን በይፋ አሳውቃለች። ዛሬ የምርጫ ኮሚሽኑ ሊቀመንበር ኦማር ሙሐመድ አብዱሌ በሰጡት መግለጫ ምርጫው የሚካሄደው የፊታችን ጥቅምት 20 እንደሚሆን አስታውቀዋል። 275 መቀመጫ ላለው የተወካዮች ምክር ቤቱ የሕግ መምሪያ ከመስከረም 14 እስከ ጥቅምት 1 እንዲሁም ለሕግ መወሰኛው ምክር ቤት ደግሞ እስከ መስከረም 15 ምርጫው እንደሚካሄድ የኮሚሽኑ ሊቀመንበር አስታውቀዋል። ከ14,000 የሚበልጡ ሰዎች ናቸው ድምፅ የሚሰጡት። የአፍሪካ ብሔራዊ ምክር ቤት የሕዝብን ድምፅ ይሰማል ሲሉ ፕሬዚደንት ጃከብ ዙማ አስታውቀዋል። ፕሬዚደንቱ ይህን የተናገሩት የፓርቲው በአካባቢ ምርጫዎች ከተሸነፈ ወዲህ ነው። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። የተከበራቸው አድማጮች፣ ሰሎሞን አባተ ነኝ። ጤና ይስጥልኝ።
This program has come to you from the Voice of America, Washington.